በኢትዮጵያ በእስር ላይ የሚገኙ ሰዎችን ሰብአዊ መብቶች በመጣስ ሰዎችን ኢሰብአዊ በሆነ መንገድ በማሰቃየትና ሰብዕናን በሚያዋርድ ሁኔታ በመያዝ በዓለም አቀፍ ተቋማትና በሀገር ውስጥ ተቃዋሚዎች እንዲሁም በመደበኛ ዜጎቿ ስትወቀስ ቆይታለች። ነገር ግን መንግስት ራሱ ያቋቋመው የሰብአዊ መብት ኮሚሽንና አዲሱ ጠቅላይ ሚኒስትር አብይ አህመድ ይህንኑ የሀገሪቱን የመብቶች ጥሰት ታሪኮች እያረጋገጡ ናቸው። ጠቅላይ ሚኒስትሩ ለነዚያ ያለፉ ዓመታት የጭካኔና የስቃይ አድራጎቶች በአደባባይ ይቅርታ እስከመጠየቅ ደርሰዋል። የመንግስት የሽብር አድራጎትም ብለው ጠርተውታል። በተጨማሪም ከወህኒ ቤቱ አካላቸው ጎድሎና ተጎድቶ የወጡ እስረኞች በሀገሪቱ ብሔራዊና የክልል ቴሌቪዥን ጣቢያዎች ጭምር ቀርበው እየተናገሩ ናቸው። እስረኞችን ስታነጋግር የቆየችው ጽዮን ግርማ የተፈቱት ሰዎች መልሰው እንዲቋቋሙ ምን አይነት ድጋፍ ያስፈልጋቸዋል? ድጋፉንስ ሊሰጣቸው የሚገባው ማን ነው? የሚሉና ሌሎችም ጥያቄዎችን አንስታ የህግ ባለሙያና ከዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች ተመራማሪና አጥኚ አካታ ተከታዩን ዘግባለች።
ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው 6 ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር? ምን ያህልስ በእስር ቤቶች ቀሩ? ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ፣ አካላዊና ስነ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት በሚለው የውይይት መነሻ ሐሳብ 3 እንግዶች ጋብዛለሁ። ከአዲስ አበባ አቶ አማሀ መኮንንና አቶ ወንድሙ ኢብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ ናቸው። አቶ ፍስሐ ከሚያብራሩበት ውይይት ይጀምራል።
እነዚህ የጸረ ሽብር አዋጅም ሆነ በሌላ እንደዚሁ በተገናኘ መልኩ ታስረው የነበሩ ሰዎች የማሰቃየትና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው መንግስት ሚዲያ አምኖታል። እዚያም ላይ እየቀረቡ እየተናገሩ ነው እና መለቀቃቸው ጥሩ ቢሆንም ብዙ መስተካከልና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሶባቸዋል። ስነ ልቦናዊ ጉዳት ደርሶባቸዋል። ፍትህ አጥተዋል። ከመሰቃየታቸው አለ በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበት ነገር አለ። እነዚህ ሰዎች አስፈላጊው ማህበራዊና ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው የምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየት ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው እና ይህን የፈጸሙ ሰዎች ለህግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህን እንዲካሄድ ሁኔታውን ያመቻቸው የህግ ስርዓት አለ። ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ ጸረ ሽብር አዋጁ፣ ፍርድ ቤታቸውን፣ የዳኞች ሹመት፣ የፍርድ ቤቶች የነጻ የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ ፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ የሚደረግላቸው እንዲቀመ ይገባ ነው የሚያሳየው።
አቶ ወንድሞ ኢብሳ፣ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ እና እስረኞቹ ከዚህ በኋላ የሚኖራቸውን ማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገመታል እና እነዚህን እስረኞች ለምሳሌ ማህበራዊ ድጋፍ ይደረግላቸው ባል እስረኞቹን በቁጥር ምን ያህል እንደሆኑ ምን ያህል የማሰቃየት ተግባሮች እንደተፈጸሙ የሚታወቅ ነገር አለ?
አመሰግናለሁ ለሰጣችሁኝ እድል። እንደተባለው በቁጥር ወደ 600 የሚሆኑ በፌዴራል ደረጃ እና ከፌዴራል ውጭ ደግሞ እንዲሁ ወደ 1000 የሚቆጠሩ በዚህ በሽብር ጉዳይ ጋር በተያያዘ ባለፉት 3 ዓመታት እንቅስቃሴ እያደረጉ ከሚገኙ ጠበቆች አንዱ ነን። ከነዚህ በጣም በተለይ በፌዴራል ሰበር ችሎት በሽብር ክስ ተከሶ ከፍተኛ ጉዳት የደረሰባቸው አብዛኞቹ ወደ 600 የሚሆኑም ከአብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከደቡብ፣ ሌሎቹ ከአዲስ አበባ የተባሉታ ከፍተኛ የሆነ የአካል ጉዳት የሞራል ማስገደል ይግጠት እንዲሁም ደግሞ ዘሪን መሰረት በማድረግ ኢሞራላዊ የሆነ ድርጊት ተፈጽሞባቸዋል። ያው ቀደም ተብሎ ቢዘገይም የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው አስሩ የእጅ ጣቶቻቸው ጥፍር እንደተነቀለ፣ የእግራቸው እንደተነቀለ፣ ወንዶች እንደተኮላሹ፣ ሴቶች ደግሞ ራቁታቸው ነው። ወንዶቹን በሚመረምሩበት ጊዜ አካላዊ ብልታቸውን እየነካሱ እጅግ ሞራል የሚነካ ነገር እንደተፈጸመ የተኮላሹ ወንዶች በቁጥር ከማስታወሳቸው
አቶ ወንድሞ እነዚህን እንግዲህ ሰራቸውን የቆየነውት እና እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል?
የተፈታልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ 88 ንዑስ አንቀጽ 3 የሚጠቅሰው መነሻ አድርጌ ምንድን ነው የምለው፣ አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂ መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ህገ መንግስት ነው። እንዲሁም ደግሞ የወንጀል ህግ አንቀጽ 756 የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሐብሔር ህጋችን 50 ያስቆጠረውም ከ615 አንቀጽ ጀምሮ በስድብ በማዋረድ 616፣ 617 መቀስቀስና አፈጻጸሙን ቃልን ማንሳት እንደዚህ የግል አቤቱታ በማቅረብ በህግ ሰው ሁሉ በህግ ፊት እኩል ነው በምለው መሰረትና 755 በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጥፋተኞችን ለጉዳት ለህግ ማቅረብ አለበት። ኤንጂኦዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው።
በጣም አመሰግናለሁ አቶ ወንድሙ ይብሳ። አቶ አማሀ መኮንን፣ እንግዲህ እነዚህ እስረኞች ቁጥራቸው በጣም ብዙ እንደሆነ ነው የሚገመተው። የተወሰኑ ከሚታወቁ እስረኞች ውጪ ቁጥራቸው የማይታወቁ እስረኞች ተፈተው በየቤታቸው እንዳሉ ገምታልና እነዚህን በተደራጀ መልኩ ለማገዝ ወይም ደግሞ እነዚህን በተደራጀ መልኩ ኑሯቸውን መልሶ የሚመሰርቱበትን መንገድ ለማመቻቸት ምንድነው መደረግ ያለበት? በማንስ በኩል ነው መደረግ ያለበት?
አመሰግናለሁ። ያው እንግዲህ ሁለቱ ቀደም ሲል የተናገሩት አብዛኛውን ገልጸውታል። ደረሰው ጉዳት አሁን በእናንተ ሚዲያ በተለያየ ሚዲያ ተገልጿል። መጀመሪያ እኔ መደረግ ያለበት ምለው ሲሆን አንቺን በተከክል ገልጸሸዋል። ምን ያህል ሰዎች ናቸው የታሰሩት? ምን ያህል ሰዎች ናቸው የተፈቱት? ማን ላይ ምን ደረሰ የሚለው እንደዚህ እድል ያገኙ ሰዎች በተለያዩ ሚዲያዎች በሚናገሩበት አጋጣሚ ብቻ ሳይሆን መንግስት ራሱ ይሄን ነገር በስራዬ ብሎ ማጣራት ያለበት ይመስለኛል። አንድ የተቋቋመ ኮሚሽን እንዳለ ሰምቻለሁ በመንግስት በኩል። ምናልባት ከዚህ ኮሚሽን ጋርም ሌሎች ገለልተኛ ተቋማት ለምሳሌ እንደኛ ድርጅት የሰብአዊ መብት ጉባኤ የታሰሩ ድርጅቶች ከተቻለም ዓለም አቀፍ የሰብአዊ መብት ድርጅቶችም አግዘው አንደኛ መጀመሪያ ምንድን ነው የተፈጠረው፣ ምን ያህል ሰው ነው የታሰረው፣ ምንድን ነው በእያንዳንዱ ላይ የደረሰው ጉዳት የሚለው በደንብ መታወቅ አለበት። ወደ መፍትሄ ወደ ካሳ ለማሰብ መጀመሪያ ጉዳቱ በግልጽ መታወቅ አለበት። ጥሩ ነገሩ ምንድን ነው? አሁን የሚያከራክር አይደለም። ጉዳት ደርሷል በብዙ ሰዎች ላይ። ቅድም አቶ ወንድሙ ለመጥቀስ የሞከሩት በጣም ዘግናኝ ጉዳት ደርሷል። ይህ አንድ ነገር ነው፣ በጥቅሉ የሚታወቅ ነው። በዝርዝር ግን በመረጃ ሊወጣ ይገባል። አንድ ይሄ ከሆነ በኋላ ምንም ጥርጥር የለውም የፖለቲካ ውሳኔ እንደተባለ የህግ ማዕቀፎቹ አሉ። የፖለቲካ ውሳኔም ያስፈልጋል። እነዚህ ሰዎች የታሰሩት በፖለቲካ ውሳኔ ነው፣ የተፈቱት በፖለቲካ ውሳኔ ነው። በዚህ መሀል ነው ይሄ ጉዳት የደረሰባቸው እና አሁንም ለዚህ ጉዳት የደረሰባቸውን ሰዎች ለማቋቋም የፖለቲካ ውሳኔም ጭምር ያስፈልጋል።
አቶ አማሀ በጣም አመሰግናለሁ። አቶ ፍስሀ ተክሌ፣ እንግዲህ አሁን ሶስታችሁም እንዳነሳችሁት እነዚህ እስረኞች ቁጥራቸው መጣራት አለበት፣ ከዛ ግን መካስ አለባቸው። ለምሳሌ ማህበራዊ፣ ስነ ልቦናዊ፣ ህጋዊ የሆነ ድጋፍ ማግኘት አለባቸው ነው። ይህንን እንዴት ነው ወደ ተግባር የሚሸጋገረው? የመንግስት ኃላፊነት ምን መሆን አለበት? ማህበረሰቡ ምን አይነት ድጋፍ ነው ሊሰጥ የሚችለው? ሲቪል ማህበራትና ዓለም አቀፍ የሰብአዊ መብት ተቋማትስ እንዴት በተቀናጀ መልኩ ድጋፍ ማድረግ ይችላሉ? ምን አይነት አካሄድ ተግባራዊ ቢደረግ ወደ ውጤት ሊመጣ ይችላል?
ይህን በተመለከተ ያው እንደዚህ አይነት በስርዓት ደረጃ የተፈጸሙ ወንጀሎች በሚኖሩበት ጊዜ ልምድ ያላቸው ሀገሮች አሉ። ለምሳሌ የቀድሞው የሶሻሊስት ካምፕ ውስጥ የነበሩት በተለይ ምስራቅ ዩሮፕ ሀገሮች እንዴት ነው ይህን ነገር ያደረጉት? አፍሪካ ውስጥ ሩዋንዳ፣ ሳውዝ አፍሪካ እንዴት ማረጉት የሚለውን ነገር ማየት ያስፈልጋል። እና አሁን ኢትዮጵያ ውስጥ ያለው ነገር የሥራ ችግር ነው፣ የግለሰቦች ችግር አይደለም። ምክንያቱም ምናልባት አሁን በሚዲያ ስለወጣ ተወሰኑ ሰዎች ስለሰማን ነው እንጂ እኔ በሚሰራው እና በአጋጣሚ ነገር የማሰቃየት ተግባር በሁሉም የሀገሪቱ አካባቢ በተለይ እንደሚፈጸም ነው። እና ባለፈውን ሞያሌ አካባቢ የነበሩ ሰዎችን ባናገርንበት ጊዜ የ27 ዓመት የማሰቃየት ተግባር ታሪክ ነው ሲነግሩን የነበረው። ጉድጓድ ውስጥ ይቀበራሉ፣ ማቃጠል፣ እንደዚህ በጣም ብዙ ዘግናኝ የሆኑ ነገሮች አሉ። እና ይሄ ቅድም አቶ አማሃ እንዳለው በስርዓት ደረጃ መመዝገብ መታወቅ መቻል አለበት፣ ምን ያህል ሰዎች እየፊክት ነበሩ የሚለው። ሁለተኛ ሌሎች ሀገሮች እንዳረጉት ደግሞ የተፈጥሮ የነበረውን ነገር እውቅና መስጠት ያስፈልጋል። በተለያየ መልኩ ፐብሊክ አፖሎጂ ወይም ይፋዊ ይቅርታ ከሚለው በተጨማሪ ሙዚየሞች ሊኖሩ ይችላሉ፣ ይህን የሚያስታውሱ ሀውልቶች ሊኖሩ ይችላሉ። በተለያዩ አካባቢዎች ላይ የሰዎቹን ስም ዝርዝር ግልጽ ማድረግ ያስፈልጋል። የሆነ አሁን ለምሳሌ የናዚ ታሪክ ነው የተገደሉ ሰዎች ዝርዝር ያለበት አንድ ሙዚየም አለ ጀርመኖች ለምሳሌ። እንደዚህ አይነት ነገሮችን መደረግ ያለበት የሚለውን ነገር በደንብ አስቦ ያን ማድረግ ያስፈልጋል። ሁለተኛ ደግሞ እንዳይደገም ደግሞ ለማድረግ የሚያስፈልገውን የህግና ሌሎች ነገሮችን ደግሞ ሪቪዥን መሰራት አለበት። ጸረ ሽብር አዋጅ ዘንቦች ከወንጀል ስነ ስርዓቱ ከፍርድ ቤት አቋም እነዚህ ነገሮች በሙሉ ያን ሁሉ ማድረግ መቻል ያስፈልጋል። እና አንድ ተቆሞ ለምንድን ነው የተፈጠረው፣ ይህ ችግር ለምን ተፈጠረ፣ ይህንን ደግሞ እንዴት ሶልቭ እናደርጋለን የሚል ከመንግስት ህዝብ በዚህ ጉዳይ ላይ ከሚሰሩ ሲቪል ተቋማት ጋር መወያየት ከሌሎች ሀገሮች ልምድ መውሰድ ያስፈልጋል ነው የሚለው።
አቶ ወንድሙ ይብሳ እንግዲህ ይሄ ነገር እንዳይደገም መደረግ አለበት እያሉ ነው አቶ ፍስሐና። አሁን እስር ቤቶች በሙሉ ባዶ ናቸው፣ ባዶ ሆነዋል ማለት ይቻላል? ምክንያቱም አሁንም በእስር ቤቶች ውስጥ ተመሳሳይ ነገር ጨለማ ቤት ውስጥ ጭምር ያሉ እስረኞች አሉ የሚሉ መረጃዎች እየወጡ ነው። እና በእርስዎ በኩል አሁን ያለው ሁኔታ ምን ይመስላል?
አመሰግናለሁ። አሁን ያለው ሁኔታ በእርግጥ ጅምሩ በጣም የሚያበረታታና በጣም ጥሩ ነገር ነው መንግስት እየወሰደ ያለው ነገር። ግን አሁንም እስር ቤቶች በእስረኛ ተናነቁ እንደሆነ ነው የምረዳው። እኔ በኔ በኩል እንኳን የተያዙታ ከኦሮሚያ ክልል ወደ 40፣ ከአማራና ትግራይ ክልል ወደ 40፣ 80 ሰዎች በአንድ ጠበቃ እኔ ያስኳቸው ጉዳይ አሉ ማለት ነው። ሌሎችን የስራ ባልደረቦቼ እንዲሁ ተመሳሳይ በርካታ እስረኞች አሉ። ስለዚህ አሁን በየቀኑ ከትላንትናም ድረስ አሁን ዛሬ ጠዋትም በየችሎቱ የሚመጡት በጣም በርካታ የሆነ ሰው በየማረሚያ ቤቱ እንዳለ ነው። በሌላ በኩል ደግሞ አሁን ባዶ ነው ማለት አይቻልም። እስር ቤቱ ገና በርካታዎቹ አሉ። አሁን የምነግራቸው ኦነግ በፊት ለፊት በቤተ መንግስት ገብቶ በቦሌ ገብቶ ባንዲራ ፊት ለፊት በሚታዩበት ጊዜ በሽብር ክስ የኦነግ ባንዲራ ይዛችኋል፣ ኦነግ ባንዲራ በሞባይላችሁ ውስጥ ተገኝተዋል በሚል የታሰሩ ልጆች ዛሬም እዛው እስር ቤት ናቸው። ትልልቆቹ ስም ያላቸው ዝና ያላቸው ሰዎች ቢወጡም ድምፅ የሌላቸው ምስኪን ወጣቶች ዛሬም እዛ ናቸው። እና ተላጥ መለጥቷል ማለት አይቻልም።
አቶ አመሀ ቅድም አቶ ፍስሀ ተክሌ ያነሱት ነገር ነበረ። አዲስ አበባ ብቻ ወይም በፌዴራል ደረጃ ብቻ ያሉ እስር ቤቶች አይደሉም ይሄ ነገር ሲፈጸምባቸው የነበረው፣ በመላው ኢትዮጵያ በስፋት ብዙ እስር ቤቶች ናቸው ብለዋል። እና እነዚህን በጠቅላላ በኢትዮጵያ ውስጥ የተፈጸሙትን የሰብአዊ መብት ጥሰቶች ለማውጣትና እንደው በመረጃ ለማስደገፍ በቀጥታ ኃላፊነቱን በአሁኑ ሰዓት ይውሰድና ይስራ ቢባል የማን ኃላፊነት ይሆናል?
ችግሩ በጣም ሰፊ ነው። አሁን በደንብ አቶ ወንድሙም በስፋት ገልጸውታል፣ አቶ ጠቅሰውታል። እኔ ለአንድ ተቋም ብቻ የሚተው ነው ብዬ አላስብም። ዞሮ ዞሮ በመንግስት ደረጃ ከሄድን የፍትህ ተቋማት ይመለከታቸዋል። የጠቅላይ አቃቤ ሕግ ጽሕፈት ቤት ይህንን ማቋቋም አዋጅም ስለሚል ማለት ነው የዜጎችን ሰብአዊ መብት መከበሩን በህገ መንግስቱ መሰረት ሁሉም የመንግስት አካላት መብቶች መብቶችን ማክበር መከበራቸውን ማረጋገጥ ኃላፊነት አለበት። በቀጥታ ደግሞ እንደ ጠቅላይ አቃቤ ሕግ የሰብአዊ መብት ኮሚሽን ኢትዮጵያ ሰብአዊ መብት ኮሚሽን ኃላፊነት አለበት። ምናልባት ኢትዮጵያ ሰብአዊ መብት ኮሚሽን እያስተባበረ የሚመለከታቸው አካላት ተሳትፎበት ሰራ ይችላል። ግን ችግሩ አልቆመም። አሁንም አተኩረን እየተነጋገርን ያለነው ከሽብር ወንጀል ጋር ወይም ከክስ ተያይዞ ክስ የቀረበባቸው እና የተፈቱ ነው። ግን እንደተባለው በሌላም ወንጀልም ተከሰው እስር ቤት ያሉ ብዙ ጉዳት የደረሰባቸው አሉ፣ የጠፉ ሰዎች አሉ። አሁን መሞታቸውም አፍረውም ያልተገኙ የጠፉ ሰዎች አሉ። ትልቁ ስራ መሆን ያለበት እንዳልኩት የጉዳቱ መጠን በደንብ መታወቅ አለበት። መንግስት ኃላፊነት ወስዶ ይህን ጉዳት የሚያጣራ አካል ተቋቁሟል። የአካል በይፋ አሁንም ተጠናክሮ ስራውን መስራት እና ዜጎች መረጃ የሚያቀርቡበት ሁኔታ መመቻቸት አለበት። ገለልተኛ እነሱ የተረጋገጠ ተቋም ቢሆንም መሰራት አለበት። ሲቪክ ተሳተፋን ደባ ያለ ማቀፍ ሰባዩ ተቋማትን ይከታተሉት ይሄ ተቋም ብግጥም አላግነቱን በገለልተኛ የተወጣ መሆኑን ይከታተሉበት እድል መኖር አለበት። ከህዝብ ጋር መተማመን መቻል ያስፈልጋል። ሰው ነው የጠፋው፣ ሰው ነው የተጎዳውና እንደቀላል መወሰድ የለበትም ባይለኝ ይሄ
ነው። አቶ ፍሳህ ተክሌ፣ ዓለም አቀፍ የሰብአዊ መብት ተቋማት ምን አይነት ድጋፍ ማድረግ ይችላሉ ለእንደዚህ አይነት ጉዳይ? ሪፖርቶቹን ከማውጣት ሁኔታዎችን አደባባይ ላይ ከመግለጽ በተጨማሪ ምን አይነት ሚና ሊጫወቱ ይችላሉ በእንደዚህ አይነት ጉዳይ ላይ?
ያው እንግዲህ ማርዋት ነው ከአምስት አቅጣጫ ለማገር እንደዚህ አይነት ሁኔታዎች ላይ ያው ተደብቆ ያልታወቁ የሰብአዊ መብት ጥሰቶችን የማውጣት ስራ ነው የሚሰራው እና በዚህ ረገድ ብዙ ያሰባሰብናቸው መረጃዎች አሉ። ኢትዮጵያ ውስጥ ማርዋት በሪፖርት መልክ አላካተትናቸው ይሆናል እስካሁን ድረስ፣ ግን ደግሞ ያሰባሰብናቸው ብዙ ቴስቲሞኒዎች ወይም ምስክርነቶች አሉ። ያንንም ሰዎች ማድረግ እንችላለን ወይም ደግሞ ሌሎችም እንደዚህ ያደርጋሉ ማድረግ ይቻላል። ለምሳሌ ሂውማን ራይትስ ዋች አወጣው ሪፖርት አለ። ጅጅጋ ውስጥ ያለ እስር ቤት በሶማሌ ክልል የሚያስተዳደር ይስተዳደር እዛ ውስጥ ምን አይነት ሰብ እንደነበር የሚያሳይ ነገር አለ። ሌሎችም ድርጅቶች እንደዚህ ያደርጓቸው በዚህ መጀመሪያው መረጃዎቹን ሼር ማድረግ ይችል በማድረግ ሊሆን ይችላል። ሌላው ቴክኒካል ሰፖርት ሰጥ ይቻላል። በዚህ ጉዳይ ላይ ለሚሰሩ በተለያየ መልኩ ረጅም ጊዜ ያገለገሉ የሰሩ ድርጅቶች ከመሆናቸው ጋር የተለያዩ ኤክስፐርቲዝ አላቸው። ያንን ደግሞ በዚህ ውስጥ ለመንግስት መስራት ይችላሉ ወይም ደግሞ ሀገር ውስጥ ለሚንቀሳቀሱ ገለልተኛ ተቋማት ያንን ማድረግ ይችላሉ። በተጨማሪ የተለያዩ ተቋማት አሉ። የተባበሩት መንግስታት የሰብአዊ መብት ሀይ ኮሚሽነር ኮሚሽነር አለ። አዲስ አበባ ውስጥ ኦፊስ አለው። ትልቅ ኤክስፔሪንስ አለው። በነዚህ አይነት ነገሮች ላይ ትልቅ ልምድ አላቸው። ከእነሱ ጋር መስራት ይቻላል እና ይህን ሁሉ በማድረግ ብዙ ነገር መተባበር ይቻላል ለማለት ነው።
አቶ ፍሳጁ ጋር እንደው ማጠቃለያ እየወሰድኩኝ እንዲሄድ እንግዲህ የኢትዮጵያ መንግስት ለረጅም ጊዜ ሲያስተባብለው የቆየ ጉዳይ ነው። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ መጥተው በይፋ እንደው እስከሚናገሩ በህዝብ ተወካዮች ምክር ቤት ድረስ በጣም የተሸፈነና የተደበቀ ነገር ነበረ። ከዛ በኋላ የታዩ አንዳንድ ነገሮች በይፋ የማመን የሰብአዊ መብት ኮሚሽን በኢትዮጵያ መንግስት በጀት የሚተዳደረው የሰብአዊ መብት ኮሚሽንን ጨምሮ ብሔራዊ ቴሌቪዥን ጣቢያዎችን ጉዳዩን ሲያመጡ ሲታያሉና ጠቅላይ ሚኒስትር ከዚህ አኳያ ምን አይነት እርምጃ ወደፊት ቢራመዱ የት ድረስ ሁኔታውን ቢያሰፉት ይሄ እልባት ሊያገኝ ይችላል?
ብዙ ነገር አንደኛው በመንግስት ተቋማት ላይ ብቻ መተማመን አይቻልም። በሰብአዊ መብት ላይ አንደኛው መታወቅ ያለበት ነገር መንግስት በሰብአዊ መብት ላይ የሚታመን አካል ሊሆን አይችልም። ሌሎች ኢንዲፔንደንት ወይ ደግሞ ነፃ የሆኑ አካላት መኖር አለባቸው። ይህ እንግዲህ የሰብአዊ መብት ኮሚሽኑንም ያጠቃልላል እና ለምሳሌ የሰብአዊ መብት ኮሚሽኑን የኢትዮጵያን የሰብአዊ መብት ኮሚሽን ስናስበው ለረጅም ጊዜ ኢትዮጵያ ላይ የሚሰጡ የሰብአዊ መብት በተመለከተ የሚሰጡ ትችቶችን ሲያስተባብል ነው። እንደ መንግስት አካል ሆኖ ይሄ ነገር አልተፈጸመም እንደዚህ አይደለም እያለ ሲያስተባብል ይቆያል እስከ ቅርብ ጊዜ ድረስ አምና ድረስ ማለት ነው። የሰብአዊ መብት ጉዳይ የመንግስት ሞኖፖሊ መሆን የለበትም። ብዙ ተቋማት፣ ብዙ ዳይቨርሲቲ ያላቸው ተቋማት የሚይዙት መሆን አለበት እና ያ ሞኖፖሊ መቅረት አለበት። ለዛ ደግሞ አስፈላጊውን የህግ ማዕቀፍ ማስተካከል ያስፈልጋል። የበጎ አድራጎቶች ህጉ መስተካከል መቻል አለበት እና ከዛ መጀመር አለበት። ከዛ በኋላ እንግዲህ ሞኖፖሊው የመንግስት ሞኖፖሊ መቅረት አለበት።
እሺ፣ አቶ ወንድሙ በማህበረሰቡ በኩል በማህበረሰቡ መደረግ ያለበትን ነገር አንስተዋል እና በአጠቃላይ በጠበቆችም ደግሞ ምን መደረግ አለበት የሚለውን አጠር አድርገው ማጠቃለያ ይስጡንና አቶ አማሃን ማሰናብታለሁ።
አመሰግናለሁ። እኔ ማለት የምፈልገው አንደኛ ጠበቆቹ ሙያዊ ኃላፊነታቸውን በእውቀት በድፍረት በመስዋዕትነትና በኃላፊነት መወጣት አለባቸው። የማይሰራ ነገር መፈራት የለበትም።
እሺ፣ በጣም አመሰግናለሁ። አቶ አማሃን ማጠቃለያ ሀሳብ ካሉት በእርስዎ ማጠቃለያ ሀሳብ ውይይታችንን እንደምድም።
ያለንበት ሁኔታ ብዙ ነገሮችን በጥንቃቄ እንድናይ እንድናስብ እንድንፈጽም የሚያደርግ ነው። በአንድ በኩል ክቡር ጠቅላይ ሚኒስትሩ የጀመሩት መንገድ ይሄ የእርቅ የአንድነት የፍቅር መንገድ አለ። እሱ በጣም ጠቃሚ ነው። ብዙ ችግሮችን ሊፈታ ይችላል። ግን ጎን ለጎን የህግ ማስከበር ስራም አገር ነውና ከሀገርም ትልቅ ሀገር ነውና ብዙ አይነት ጥያቄዎች ያሉበት ነው። የህግ ማስከበር ስራም ተጠናክሮ መቀጠል አለበት። ተጠናክሮ መቀጠል አለበት ሲባል ባለፈው ስራ ባለፈው ጊዜ አንፎርችኔትሊ በሰዎች ህይወት፣ በወጣቶች ህይወት፣ በወጣቶች ነጻነት ዋጋ ተከፍሎ ተማርንበው ያየነው ቢሆንም ያለፈው መደገም የለበትም። ሰዎች ያለ ምክንያት መታሰር የለባቸውም። ትክክል ነው። ከታሰሩም በኋላ መብታቸው መጠበቅ አለበት። ይሄ የሚያከራክር አይደለም። በተለይ ከሰብአዊ መብት ጥፋት ጋር በተያያዘ ዓለም አቀፍ ስታንዳርዱም የሚለው ሰብአዊ መብት ጥሰት ፈጻሚዎች በይቅርታ የሚታለፉበት ሁኔታ የለም። በሁለት ምክንያት፣ አንደኛ ሰብአዊ መብት ትልቅ ቫሊዩ ትልቅ ዋጋ የሚሰጠው በመሆኑ፣ ሁለተኛ ድም ሲሆን ያነሳሸዋል ዳግመኛ እንዳይፈጸም መታሰቢያ መስራት አንድ ነገር ነው፣ ግን ትልቁ ዋስትና ዳግመኛ እንዲህ አይነት ጥሰት እንዳይፈጸም ተጠያቂነት ጉዳይ ነው። ሁለተኛው እስከዛሬ ጊዜ በነበረው ያው ሁሉም ነገር መጥፎውንም ጥሩም የሚባለውንም መንግስት ነው ይዞት የነበረው። አሁን ግን ህብረተሰቡ መሳተፍ አለበት። ህብረተሰቡ ብዙ ጊዜ የሚሳተፈው ያው በሲቪል ማህበራት በኩል ነው። ሲቪል ማህበራት በነጻነት እንዲደራጁ በነጻነት እንዲንቀሳቀሱ መፈቀድ አለበት። ይህንን በጣም አፍኖ ይዞ የነበረው ህግ በእርግጥ ያው ቅድሚያ ሊሻሻሉ ከሚገባቸው ሶስት ቅድሚያ ተብሎ እሱም የተጀመረ ነገር ላይ እንደዚህ መፋጠን አለባቸው።
ሶስታችሁንም በጣም አመሰግናለሁኝ። አቶ ወንድሙ ኢብሳ እና አቶ አማህ መኮንን ከአዲስ አበባ የህግ ባለሙያዎች፣ በተለይ ደግሞ ከሽብር ጉዳይ ጋር በተያያዘ ለተለያዩ ተከሳሾች ጥብቅና ስትቆሙ የነበራችሁ ናችሁ። አቶ ፍስሐ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ ናቸው። እሳቸውንም እናንተንም በጣም አመሰግናለሁ።
እግዚአብሔር ይመስገን። በጣም እናመሰግናለን።